The Voice of America. ጠቅላይ ሚኒስትር አብይ አህመድ በኮሪያ፣ ጃፓን እና እስራኤል ያደረጉት ጉብኝት ለ2012 የተያዘውን 3 ሚሊዮን የሥራ ዕድል የመፍጠር ዕቅድ የሚያግዝ ነው ሲሉ ቃል አቀባያቸው አስታወቁ። የጠቅላይ ሚኒስትሩ ቃል አቀባይ ቢልኔ ሲዩም ከአሜሪካ ድምጽ ጋር ባደረጉት በዚህ ቃለ ምልልስ ጉብኝቱ ከሥራ ፈጠራና ከኢንቨስትመንት አንጻር የኢትዮጵያን ምቹ ሁኔታ ለማሳየት የተቻለበትም ነው ብለዋል። የሁለትዮሽ ስምምነቶች የተፈረሙበት የጠቅላይ ሚኒስትሩ ተጽዕኖ ፈጣሪነትና በርሳቸው የሚመራው የለውጥ ሂደት የተነሳበት መሆኑንም ቃል አቀባዩ ጨምረው ገልጠዋል። ለሁለት ተከፍሎ የነበረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ወደ አንድ እንዲመጣ ከፍተኛ ሚና የተጫወቱት ጠቅላይ ሚኒስትር አብይ አሁንም ለመሰል የሰላም ሚና ዝግጁ ናቸው ሲሉ ቃል አቀባዩ ጠቁመዋል። ጠቅላይ ሚኒስትሩ በቅዱስ ሲኖዶስ በኦሮሚያ ቤተ ክህነት አደራጅ ኮሚቴ መካከል የተፈጠረውን አለመግባባት ይሸመግሉ እንደሆነም በአሜሪካ ድምጽ የተጠየቁት ቃል አቀባያቸው ከተጋበዙ ዝግጁ ናቸው ሲሉ መልሰዋል። በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ የሆኑትንና ከጠቅላይ ሚኒስትሩ ጋር ተጉዞ የተመለሱትን ቢልኔ ስዩምን በስልክ ያነጋገራቸው እስክንድር ፍሬው ተከታዩን ይዟል።
Ladies and gentlemen, the Prime Minister of Ethiopia, Dr. Abiy Ahmed Ali has just entered the ceremony area.
በኮሪያ የጀመሩት በጃፓን የቀጠሉትና በእስራኤል ያጠናቀቁት ጉብኝት ስኬታማ እንደነበር ነው ቃል አቀባያቸው ቢልኔ ስዩም ለአሜሪካ ድምጽ አብራሩት። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ቢልኔ ስዩም ትናንት ከጉብኝት መልስ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የተከናወኑ ተግባራትን የተገኙ ውጤቶችን ተቃቅሰዋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ቢልኔ ስዩምን በዚህ ጉብኝት ዙሪያ አነጋግሬያለሁ። ከእስራኤል ጋር የተፈረመው ባለ 5 ነጥብ የጋራ መግባቢያ ሰነድ ቢልኔ በመስ ሳሌነት ከተቀሰዋቸው የጉብኝቱ ስኬቶች አንዱ ነው። በጋራ መግባቢያ ሰነዱ መሰረት ሁለቱ ሀገሮች በግብርና፣ በውሃ፣ በመስኖ ልማት፣ በጤና እንደዚሁም በሳይንስና ቴክኖሎጂ ዘርፎች የተፈረሙ ስምምነቶችን ተግባራዊ ለማድረግና የበለጠም ለማጎልበት ተስማምተዋል። የሳይበር ደህንነት፣ የቴሌኮሙኒኬሽንና የጠፈር ሳይንስን ጨምሮ በሌሎች የትብብር መስኮችም ተጨማሪ ስምምነቶችን ለመፈራረም የሚያስችሉ ሁኔታዎችን ለመመርመር ተስማምተዋል። ወደ 3 ሀገራት የተጓዘው የሉካም ቡድን አባል ከነበሩት ቢልኔ ስዩም ጋር ካደረኩት ቃለ ምልልስ የዛሬው የሚጀምረው ከእስራኤል ጋር የተፈረመውን ስምምነት ፋይዳ ከሚያብራሩበት ነው።
ይህም ልክ እንዳልከው ከፍ የማድረጊያው ማሳያው ነው። ከዚህ ጋር ተያይዞ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በንግግራቸው የጎንዮሽ ባይላተራል ውይይቶች ላይ አንድ የተጠቀሟት ቃል ነበረች እና እስካሁን በኢትዮጵያና በእስራኤል ያለው ግንኙነት ማስቀጠል ብቻ ሳይሆን ኤሌቬት ማድረግ አለብን የሚለውን ቃል ተጠቅመው ነበረ። ስለዚህ አሁን ካለበት ማስቀጠሉ ብቻ ሳይሆን ከፍ ወዳለ ደረጃ ደግሞ ማድረስ መቻል አለብን እና ወደዛ ነው መስራት ያለብን ብለው ነበር። ስለዚህ ልክ እንዳልከው እነዚህ የመግባቢያ ሰነዶችም ያ እሱ አንድ አካል ናቸው። አንድ ሁለት እርምጃ የምንሄድበት ማለት ነው ወደፊት።
እንግዲህ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሰዎች ኢትዮጵያን በአዲስ መንገድ መመልከት ጀምረዋል ብለዋል። በአጠቃላይ ግን ጠቅላይ ሚኒስትር አብይ አህመድ ጉብኝት ባደረጉባቸው ሀገራት እሳቸውና መንግስታቸው ያካሄዱት ያለው ለውጥ ስላለበት ደረጃ ያለው እይታ ምን ይመስላል? አንቺ ካየሽው በኮሪያም፣ በደቡብ ኮሪያም፣ በጃፓንም፣ በእስራኤልም ማለት ነው
በጣም በጥሩ እይታ ነው እየተቀበሉ ያሉት። እንግዲህ ኢትዮጵያ የነበረችበትን ደረጃ የኢትዮጵያ ያው በዓለም መድረክ ላይ ተፈላጊነትም አላት፣ አሁን ደግሞ የበለጠ ጎልቶ እየወጣ ነው ብዬ እገምታለሁ። እና ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ያነሱት ዓለም እንዳለ ኢትዮጵያን እያያት ነው። በአጭር ጊዜ ውስጥ በጣም ብዙ ነገሮች በፖለቲካ ምህዳሩ መስፋት፣ በኢኮኖሚ ምህዳሩ መስፋት፣ በሚዲያም በለው በተለያዩ ነገሮች ያው ዜና ላይ በጣም ብዙ ጊዜ ስለሚወጣና ስለሚሰማ የለውጥ ሂደቶች በሌላ አገሮች መሪዎችም በሌሎች ሰዎችም ዘንዳ ከፍ ያለ እይታ እየመጣላት ነው ኢትዮጵያ። ስለዚህ ከዛ አንጻር ነው እነሱም ያሉት በሆል ወርልድ ኢዝ ዋችንግ ሲሉ የነበረው። ጠቅላይ ሚኒስትር አብይ አህመድን ደግሞ የቤንጃሚን ኔታንያሁ ራሳቸው የአፍሪካ ተጽዕኖ ፈጣሪ ብለዋቸዋል። በኮሪያ በጃፓንም በነበረን ቆይታ እዛ እነዚህ መሪዎች መሀል ብቻ ሳይሆን ከምናደርጋቸው የጎንዮሽ ውይይቶች ከባለ ሀብቶች ጋር 2 ትላልቅ ቢዝነስ ፎረሞችን ተዘጋጅተው ነበረ ኮሪያና ጃፓን ላይ በተለይ ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ የማበረታቻ መድረኮች ማለት ነው። ስለዚህ እነዚህ ሁሉ መድረኮች ላይ የምትሰማ ቸው በጣም ጥሩ ነገሮች እየተፈጠሩ እንደሆነ እንደተሰማቸውና ጉጉት እንዳረፋባቸው ኢትዮጵያ ደግሞ ወደሚቀጥሉት ዓመታት ጥሩ ሂደት ላይ ይሄደች እንደሆነ ያላቸውን ስሜት በብዙ መድረኮች እየሰማን ነበር ማለት ነው።
የአሁኑ ጉብኝት እንግዲህ ቢለኔ ረዘም ያሉ ከሚባሉ የጠቅላይ ሚኒስትሩ የውጭ ቆይታዎች አንዱ ሊሆን ይችላል። ጠቅላይ ሚኒስትሩ በውጭ ሀገር በጉብኝት ላይ በሚሆኑበት ጊዜም በሀገር ውስጥ ያሉ ሁኔታዎችን በቅርበት እንደሚከታተሉ ግልጽ ነው። ይህንን የምለው እሳቸው በጉብኝት ላይ በነበሩበት ወቅት ጎልተው ከተነሱ ጉዳዮች አንዱን ለማንሳት ፈልጌ ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ እና በኦሮሚያ ቤተ ክህነት አደራጅ ኮሚቴ መካከል ለምሳሌ ያለው ልዩነት ቀጥሏል። እሳቸው በውጭ ሀገርም በነበሩበት ጊዜ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ ለሁለት ተከፍሎ በነበረበት ጊዜ የሽምግልና ሚና መጫወታቸው ይታወቃል። በእሳቸው ጥረትም ነው ሲኖዶሱ ወደ አንድነት የመጣው። አሁንም ዳግም የመሸምገል እቅድ ይኖራቸው ይሆን?
መለስ ብዬ ወደ መጀመሪያው ሀሳብ ያነሳኸው ላይ ትንሽ ማብራሪያ ነገር ስበትና ያው ጠቅላይ ሚኒስትር አብይ አህመድ ከልኳቸውም ጋር ከሀገርም ቢወጡ ያሉት ነገሮች ላይ እዚህ ያሉት ነገር ላይ ልክ እንዳልከው በደንብ ይደረሳሉ፣ ያውቁታል። አንድ ሀገር ተወጣ ማለት የሀገርን ጉዳይ ይዞ አይደለም የሚሄዱት ማለት አይደለም። እና አንደኛው እዚህ ላሰምር የምፈልገው በእነዚህ በሶስቱም ሀገራት ላይ በዋነኛነት ጎልቶ የወጣው የነበረው እንግዲህ በቅርብ ታውቃለህ፣ ከአንድ ወር በፊት አካባቢ ጠቅላይ ሚኒስትሩ የሚመሩት ብሔራዊ ኮሚቴ ተቋቁሟል። ስራ ፈጠራ ኮሚሽን እና በኢንቨስትመንት ኮሚሽን አብሮ በመሆን የሚሰሩበት ትልቅ የብሔራዊ ኮሚቴ ተፈጥሯል ማለት ነው። እና ይሄም ዋነኛው ስራ ፈጠራ ላይ እና ኢንቨስትመንት ስራ ፈጠራ ላይ እና ኢንቨስትመንትን እንዴት አትራክት እናደርጋለን የሚል ነው። ስለዚህ ከእነዚህ ሶስቱም ሀገራት ዋናው ትልቁ ነገር የወሰድነው ኢትዮጵያን ምቹ ሁኔታ ሄደው ይሄንን ማሳየት እና ለእነዚህ አይነት ለተከፈቱት መስኮች ለስራ ፈጠራም አጋዥ ይሆናሉ የሚባሉትን ነገሮች ምክንያቱም መንግስቱን ፕራዮሪቲ ያደረጉት ጠቅላይ ሚኒስትሩ ደግሞ አትኩረው ይሄንን ኮሚቴ እየመሩ ያሉት በሚቀጥለው በ2012 ውስጥ 3 ሚሊዮን ስራ ይፈጠራል በሚለው አላማ ላይ ያተኮረ ስለሆነ ይሄንን የሀገርን ስራ ይዘው ነው የሄዱት እና ለዛ ምላሽም ለመፈለግ ነው። ስለዚህ ከእሱ ጋር የተያያዘ ነው። ላነሳኸው ጥያቄ እንግዲህ እውነት ነው የሁለቱን ሲኖዶች በነበረው ክፍተት እነሱን ለማቀራረብ በጣም ብዙ ስራ ሰርተው ነበር። ጠቅላይ ሚኒስትር አብይ አህመድ የማግባባትን ስራ ሰርተው ነበር እና ጥሩ ሁኔታ ላይ ደርሶ ነበረ። አሁን ለተነሳው ነገር እንግዲህ እንደዚህ አይነት ነገር ያስፈልጋል ከተባለ ከሲኖዱ በኩል እሳቸውን በማንኛውም ሰዓት ገብተው እርቅ ማምጣት ላይ ለማወያየት በማንኛውም ሰዓት በማንኛውም ቡድን እንደዚህ አይነት ጥሪ ከተደረገላቸው ዝግጁ ናቸው።
የአሁኑ የጠቅላይ ሚኒስትሩ ጉብኝት ከተለመደው በተለየ ቁጥራቸው የጨመረ መገናኛ ብዙሀን አብረው የመሄድና የመዘገብ እድል ያገኙበት ነው። ይሄ እንግዲህ የእናንተን ጽህፈት ቤትም የሚመለከት ነው እና ይሄ የአንድ ጊዜ ጉዳይ ነው ወይስ የቀጣይ አቅጣጫ አመላካች ነው?
እንግዲህ ያው የፕሬስ ሴክሬታሪያቱ ከተቋቋመ አሁን ፊት ለፊታችን ምድር ላይ እንግዲህ 2012 አንድ አመት ይሞላዋል። በዚህ አንድ አመት ጉዞት ይሄ ፕሬስ ሴክሬታሪያት የተለያዩ ልምዶችን ከተለያዩ ወገኖችን የማዳመጥ ባህልም እያዳበረ አሰራሩንም በተቀላጠፈ መንገድ በተለይ ደግሞ መረጃን በተቀላጠፈ መንገድ እና በተደራጀ መንገድ ግዴታም ስላለብን እሱን ለማህበረሰቡ ለማድረስ የምናደርጋቸው ጥረቶች በጣም ብዙ ናቸው። ስለዚህ እንደዚህ አይነት የውይይት መድረኮች ፈጥረን ከተለያዩ ሚዲያ አባላትም ጋር ተነጋግረን ለኤክስፒሪየንስም እንፈልገዋለን፣ ለዘገባም ደግሞ ለተደራሽነትም እዚህ ላይ ልናገዝ እንችላለን ብለው እነሱን ባቀረቡልን ሀሳብ እኛም ደግሞ ብዙ ለማህበረሰቡ ክፍል ተደራሽ እንዲሆን ማለት ነው የሚደረጉት እንቅስቃሴዎች እሱን ታሳቢ በማድረግ ነው ሰፋ ያደረግ ነው። ስለዚህ ቀጣይነት እንዲኖረዋል ማለት ነው። ከአንድ ያው አገር ውስጥም ነው አገር ውጭም ላሉ ጉብኝቶች ማለት ነው። አገር ውስጥ በሚሆንበት ሰዓት ይሄንን ልምድ ኦልሬዲ እያጃበር ነው እየሄድንበት የነበረ ነው። ስለዚህ አሁንም በቀጣይነት ደግሞ እንደየጉዳዩ እየተጋበዙ ሌሎች ሚዲያዎችም እንግዲህ እዚህ የፕሬስ ኮረስፖንደንት ቡድን አካል የሆኑትን እየጋበዝን እነሱን እንመስላለን ማለት ነው።
የውጭ ከሀገር ሚዲያ ኮረስፖንዳንቶችንም የሀገር ውስጥ ሚዲያዎችንም ማለት ነው።
ጉዳዩ ይለያል እንግዲህ እንደ ጉዳዩ ሆነ ኬስ ባይ ኬስ ቤስስ እየታየ በየጉዳዩ ግን ያው ዋናው ከእኛም በኩል አብሮ በቅርበትም ለመስራት በተለይ ደግሞ ልክ እንዳልኩ ቅድም ተደራሽነቱን የበለጠ እንትን ለማስፋት ከእሱ ጋር ተያይዞ የምናደርጋቸው ጥረቶች ናቸው። ሴክሬታሪያቱ
ሁለተኛ ክፍል ቃለ ምልልስ የሚጀምረው ሶስቱ ሀገራት ለምን እንደተመረጡ ከሚያብራሩበት ነው።
ከሶስቱ ሀገራት መሪዎችም ጋር ተገናኝተዋል። ከልዑክ ቡድናቸው ጋር በተለይ የጃፓንና የኮሪያ መንግስት ወይም ልዑክ ልከው በተደጋጋሚ ጊዜም ጥሪ ቀርቦላቸው ነበር ለጠቅላይ ሚኒስትር አብይ አህመድ ኦፊሳላዊ ጉብኝት እንዲያደርጉ ማለት ነው። በእነዚህ ሀገራት የበለጠ ያለውን የረጅም ጊዜ ታሪካዊ ግንኙነትን ለማጠናከር ረገድ ማለት ነው። ከጃፓንም ጋር ደግሞ ተገናኝቶ ጃፓን ላይ በዚህ አመት 7ኛው የቶኪዮ ዓለም አቀፍ የልማት ኮንፈረንስ የሚካሄድ ነበረ። ይሄ ኮንፈረንስ ደግሞ የሚዘጋጀው በጃፓን መንግስት ቲካድ የሚባለው ቲካድ ሰበን በጃፓን መንግስት በዓለም ባንክና በተባበሩት መንግስታት አማካኝነት የሚዘጋጅ ነው። የሚያተኩረውም የአፍሪካ ልማት ላይ ነው። ስለዚህ ያው ኢትዮጵያም በጣም በዚህ በዓለምም መድረክ ላይ ዝናውም ከፍ ያለ ስለሆነ ከመንሰራቸውም ስራዎች ጋር እዚህ ላይም እንዲገኙ ከሌሎችም የአፍሪካ መሪዎችም ጋር የልማት ድርጅቶችም ተገኝተውበታል እና ትላልቅም ኩባንያዎች እና ባለሀብቶችም የተገኙበት መድረክ ነበረ። ስለዚህ በአጠቃላይ እነዚህ የኦፊሻላዊ ጉብኝቶች በኮሪያ እና በእስራኤል ለማድረግ ነበረ፣ ለኢትካ ድርጅት ለመሳተፍ ነበረ። ግን በዋነኝነት ደግሞ የጎንዮሽ የነበሩት ውይይቶች ናቸው የተደረጉት ባይላትራል ውይይቶች። እነሱ የበለጠ አሁን ካለውም ግንኙነት በኢትዮጵያና በእነዚህ ሀገራት መሀል ካለው ግንኙነት የበለጠ እንዴት ነው አብረን ሰርተን ከፍ ልናደርገን የምንችለው ግንኙነታችንን፣ በተለይ ከኮሪያ ጋር ደግሞ የድሮ ዘመን ያለፈው የእኛ ማስተዋጽኦ የነበረበት ነበር። የእኛም ወታደሮች ያው ጊዜ በኃይለ ሥላሴ ጊዜ ክቡር በሚሄደው እዛ ተሳትፎ ነበረ። ስለዚህ ጋር ከሱ ጋር ተያይዞ የበለጠ እንዴት ነው የኮሪያ ዘማቾች አዎ ሶስቱም ያስተሳሰረን ነገር አለ። ከእስራኤልም ጋር ደግሞ ጊዜ ታሪካችን ያው ከድሮ ጊዜ ከመጽሐፍ ቅዱስ ጊዜ ጀምሮ ያለ ትስስር ነው። አሁንም ደግሞ በቤተ እስራኤል አማካኝነት እዛ ባሉ ኢትዮጵያውያን እስራኤሎች በእነሱም አማካኝነት ያው ትስስሩ የቀጠለም ነው። እንዲሁም ደግሞ ከሁለቱ ሀገራት ጋር ያለውም በኢኮኖሚ በለው በፖለቲካዊ ትስስሩ እንዴት ሊበረታታ ይችላል የሚለው ነው። ስለዚህ በእነዚህ ሶስቱም ሀገራት ያለውን ግንኙነት እንዴት ወደ ስትራቴጂክ ሌቭል ልናጠናክረው እንችላለን፣ በተለያዩ መስኮችም ላይ ያሉት ድጋፎችን እነሱንስ እንዴት ልናጠናክር እንችላለን፣ እንዴት ሊጨምሩ ይችላል የሚለው ላይ ለመወያየት ነበረ የሄዱት።
ቃል አቀባይዋ በዚህ ማብራሪያ እንዳሉት ጠቅላይ ሚኒስትር አብይ አህመድ ለጉብኝት ወደ ውጭ ሀገራት የሚሄዱባቸው አጋጣሚዎች አገር ከመምራት ኃላፊነት የሚርቁባቸው፣ ለአፍታም ቢሆን አይናቸውን የሚያነሱባቸው አይደሉም። ወደ ውጭ በሚጓዙባቸው ጊዜያት ሁሉ አገር ውስጥ ስላሉ ሁኔታዎች ባሉበት ገለጻ ይደረግላቸዋል፣ ያውቋቸዋል ነው ያሉት። በኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስና በኦሮሚያ ቤተ ክህነት አደራጅ ኮሚቴ መካከል የተፈጠረውን አለመግባባት ይሸመግሉ እንደሆነ ተጠይቀውም ከተጋበዙ ዝግጁ ናቸው ማለታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። Thank you.